ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። Behind Sunrise ከንጋት ጀርባ መጽሐፍ። የልጅነት ህልሟን ለማሳካት ወደ ስደት የወጣች ታዳጊዋን ወጣት ሳራን የህይወት መንገድ ይከተላል። የሳራ መንገድ በፈተና የተሞላ ነው። ፈተናዋ ከገጽ ገጽ የሚከተለውን አንባቢ ሳይቀር ለሐዘንና ለቁጭት መልሶ መላልሶ የሚዳርግ ነው። ደጋግማ ማንሰራራቷ በበኩሉ የሰው ልጆችን ብርቱ መንፈስ የሚያስታውስም ነው። መጽሐፉ ከዛሬ እንግዳችን ኤልሳቤጥ አደመ እውነተኛ ህይወት ታሪክ የተቀዳ ነው።
ሳራ ታዳጊ ወጣት ነች። ተመሳሳይ ህልም አለን እኔና ሳራ። እንደምታየው እኔም እንግዲህ ያለሁት የፊልም ኢንዱስትሪ ውስጥ ነው የሚሰራው። ሳራ እውነተኛ ታሪክ የተመሰረተ በራሴ ታሪክ ተመርኩዞ፣ ያው ሙሉ በሙሉ የራሴ ታሪክ ባይሆንም በራሴ ታሪክ ተመርኩዞ የተሰራ መጽሐፍ ነው።
ኤልሳቤጥ ደራሲ ብቻ አይደለችም፣ ተዋናይትም ናት። የተዋናያን መረጣ ባለሙያ፣ አስተባባሪና ተዛማጅ ሙያዎች ከስሟ ጋር ተያይዘው ይመጣሉ። በዛሬ ምሽት አጭር ቆይታችን በተያያዥ ጉዳዮች ላይ ሀሳቦቿን እንሰማለን። ጥዑም ሙዚቃዎችንም እናዳምጣለን። ዓለም አቀፋዊ ኪናዊ ወሬዎችም አልተረሱም። ከአቀናባሪያችን ኤልያስ አስማረ ጋር አብራችሁን ስለምታመሹ በቅድሚያ አመስግነናል። ጥያቄዎችን መምዘዝ እንጀምር። መጽሐፉ አንባቢያንን በብዙ የስሜት ውጣ ውረድ ውስጥ የሚጥል ነው። ለአንባቢያን ፈታኝ የሚሆኑ ትዕይንቶች ለአንቺ ለጸሐፊዋ ደግሞ የበለጠ የሚከብዱ ይመስለኛል። በዚህ ስሜት ውስጥ ዳግም ማለፍን ለምን ፈለግሽ? መጽሐፉን ለመጻፍ ዋነኛ ምክንያትሽ ምንድን ነው? የግል አእምሮ እረፍት ለማግኘት ነው ወይንስ ከአንቺም ተሻግሮ የብዙ ወጣቶችን ሕይወት ቢታደግልኝ በሚል ሀሳብ ነው የጻፍሽው?
በጣም ጥሩ ነጥብ ነው። ጥሩ ጥያቄ ነው ያነሳኸው። መጽሐፉን ለመጻፍ ምክንያት ያስፈልገኛል ብዬ አላስብም። በዚህ መንገድ ካለፉ፣ በዚህ ውጣ ውረድ ከተጓዙ ወጣቶች አንዷ ነኝ። ግን ይህን መጽሐፍ እኔ እዚህ ጥሩ ደረጃ ላይ ደርሻለሁ ምን አገባኝ ብዬ ትቼ አርፌ እንዳልቀመጥ እኔ ከሞትኩ ሰርዶ አይብቀል ሊሆንብኝ ሆነ። በጣም ብዙ እስካሁንም ድረስ መንገዱ ሊያቆም አልቻለም። ብዙ ወንድሞቻችን፣ እህቶቻችን፣ ልጆቻችን፣ ባሎቻችን፣ ዘመዶቻችን ይሆናሉ። አሁን ድረስ ይህ ጉዞ ሊያቆም አልቻለም፣ ሊታገድ አልቻለም። አሁንም የብዙ ወጣቶች ህይወት እየተቀጸፈ ነው። አሁንም ብዙ ሳራዎች አሉ መንገድ ላይ እየተሰቃዩ ያሉ። የአንድ ሳራን ህይወት ብቻ አይደለም እዚህ ጋር ማንሳት የፈለግኩት። በጣም ብዙ ሳራዎች አሉ በዚህ መንገድ ላይ እየተሰቃዩ ያሉ፣ በሷ ስቃይ ላይ እየተጓዙ ያሉት በጣም ብዙ እህትና ወንድሞቻችን አሉ። ሊቢያን ለምሳሌ እንውሰድ ልበል። እኔ በነበርኩበት ሰዓት ሊቢያ ወጠን ስራ መስራት እንችል ነበረ። በአሁኑ ሰዓት ግን ኬጅ ውስጥ ነው የሚገቡት። ቀጥታ ደላላ ተቀብሎ እስር ቤት አንድ ቤት ውስጥ ናት ነው የሚያስቀምጣቸው። ቤተሰብ ገንዘብ ልኮ ካላስፈታቸው በቀር ካሉበት እስር ቤት መውጣት አይችሉም። የእነሱን ነገር እየሰማሁ ዝም ብሎ መተኛት ለእኔ እረፍት ሊሰጠኝ አልቻለም። ምክንያቱም ያንን ስቃይንም ተቋድሼ ተካፋይ ነበርኩኝ። እግዚአብሔር ረድቶኝ አሁን ያለሁበት ደረጃ ላይ ባልደርስ አሁን እነሱ ያሉበት ቦታ ላይ ነበር እኔ የምገኘው። ወይም ደግሞ መጽሐፉ ላይ አንድ ታሪክ አለኝ። እኔ መርከብ ከፍዬ ልወጣ ስል መርከቡ ሰመጠ። እዛ ከከፈሉት መርከብ ሰምጬ ሟቿ እኔ ነበርኩ፣ አንዷ ነበርኩ። እግዚአብሔር ለዚህ ስላበቃ ለምስክርነት ፈጣሪ ስላስቀመጠኝ እና የሌሎች እህቶቼን ወንድሞቼን ህይወት ለመታደግ እንጂ በእኔ በኩልማ ያለውበት ደረጃ ደርሻለሁ እግዚአብሔር ይመስገን ብዬ አርፌ መቀመጥ እችል ነበር። ግን የሌሎቹን ስቃይ ለመቀነስ፣ የሌሎቹን ስቃይ ለመታደግ ይህን ነገር ማስቆም እንደማልችል አውቃለሁ። ግን ቢያንስ ከመውጣታቸው በፊት ሁለት ጊዜ ቆሞ ማሰብ መቻል አለባቸው። ምን አይነት ፈተና ነው ፊት ለፊታችን ያለው? ቢመጣብንስ በምን አይነት መልኩ ነው ልንጋፈጠው እና እራሳችን ልናተርፍ የምንችለው የሚለውን ከሀገር ቤት ለወጡት ላልወጡት ቀደም ብለው ቆመው እንዲያስቡ፣ ወጣው መንገድ ላይ ያሉት ደግሞ በምን አይነት መንገድ ራሳቸውን መታገድ እንዳለባቸው ለማሳየት እና ብዙ ጊዜ በህይወታችን ተስፋ የምንቆርጥበት ነገር በቃ የኔ ህይወት አለቀ፣ ደቀቀ፣ ምንም አይነት ተስፋ የለኝም ለሚሉት ደግሞ ሌላ ብርሃን እንዳለ ለማሳየት ጭምር ነው።
ዋና ገጸ ባህሪ ሳራ ፈተናዎች እየተነባበሩባትም ተዋናይ ለመሆን ማለሟን አላቆመችም። 3 አህጉራትን የሚያቆራርጥ ስደት ውስጥ የገባችበት ምክንያቱም ይሄ ነው። የዛሬዋ ኤልሳቤጥ የሳራን ውሳኔ ዞር ብላ ስታየው ህልሟን ማሳካት የምትችልበት የተሻለ አማራጭን ተመልክታ ይሆን?
የሆና ኤልሳ ወይም ሳራ ብዬ ብጠራው ማለት ነው። በአሁኑ ሰዓት እኔ እውነት ለመናገር የልጅነትም ጉዳይ የልጅነትም ነገር ነው እንጂ ስንት ኢትዮጵያ ውስጥ አሪፍ አሪፍ የፊልም ትምህርት ቤቶች አሉ፣ የተውኔት ትምህርት ቤቶች አሉ እና እዛ ትምህርት ቤት ሄዶ መማር ራስን ማስተካከል ራስን ማሳደግ ይቻል ነበር። ግን ይሄንን ነገር ከማገናዘብ ጉድለት ነው። ይሄንን ነገር አስቀድማ ማገናዘብ አሁን ቀድም እንደጠቀስኩት ነገሮቹን አስቀድመን ሁለቴ ቆሞ እንዲያስቡ ብዬ ተናግሬያለሁ። ሁለቴ ይሄንን ነገር አሁን ሰዓት ዞር ብዬ ሳየው ብዙ አማራጮች ነበሩ። በጣም ብዙ ነገሮች ማድረግ ይቻል ነበር። ቤተሰብ ጋር ተማክረ ብዙ ነገር መቅረፍ ትችላለ። ሳራ አሁን ለቤተሰቦቿ ብትነግራቸው እና አይ ውሳኔዋን ብታሳውቃቸው ኖሮ ቤተሰቦቿ ጋር ብትመካከር ኖሮ እዛ ሁሉ ሪስክ አትገባም ነበር። እዛ ሁሉ ህይወት ወጥመድ ውስጥ አትወድቅም ነበረ። የደላላ ወጥመድም አትሆንም ነበር። እንደዛ ውጣ ውረድም አትጋፈጥም ነበረ።
መጽሐፉን አንብቤዋለሁ። ብዙ ወጣቶችም እንዲያነቡት የምመክረው አይነት መጽሐፍ ነው። ነገር ግን በእንግሊዝኛ ቋንቋ ነው የተጻፈው። ኢትዮጵያ ውስጥ በሚነገሩ ቋንቋዎች የሚቀርብበት መንገድ አልታሰበም ወይ?
ጥሩ ጥያቄ ነው። አሁን መጽሐፉ በአማርኛ በቅርብ መጀመሪያ ፊን የፈታሁት በአማርኛ ስለሆነ በሌላ ቋንቋዎችም ይወጣሉ እንደ እግዚአብሔር ፈቃድ። ግን አሁን በአማርኛ ትርጉሙን ሰርቼ ጨርሼ ኢትዮጵያ ልኬው ኤዲት እየተደረገ ይገኛል። አሮኦት እየተሰራ ነው ኢትዮጵያ ውስጥ። እንደ እግዚአብሔር ፈቃድ በቅርብ ወራቶች ውስጥ ኢትዮጵያ ውስጥ በአማርኛ ከንጋት ጀርባ በቅርብ ጊዜ ውስጥ ለአንባቢያን እጅ ይደርሳል ብዬ አስባለሁ።
ከመጽሐፉ ወጣ እንበል። ተዋናይት ነሽ፣ የተዋናይ መረጣ ባለሙያ ሆነሽም ሰርተሻል። የዓለም የፊልም ማዕከል በሆነችው ሎስ አንጀለስ ውስጥ በእነዚህና በተያያዘ ዘርፎች ላይ እየተንቀሳቀሽ ትገኛለሽ። በእነዚህ ዘርፎች ዩናይትድ ስቴትስ ውስጥ ተሰማርቶ ለመስራት ምን ያክል ፈታኝ ነው? ለኢትዮጵያ ፊልም ሰሪዎችስ የሚተርፍ ምን ቁም ነገር፣ ምን ልምድ አገኘሽበት እስካሁን ድረስ?
ጥያቄ በጣም አሪፍ ጥያቄ የምታይቀው። ተዋናይት ለመሆን ፈተና አለው። አልጋ ባልጋ የሆነ ነገር የለም። ግን አንድ ነገር ማሰብ ያለብን ጥሩ ነገር ለማግኘት የምትከፍለው መስዋዕቶች አሉ። ውጣ ውረድ ያስፈልገዋል። ከባድ ስራ ያስፈልገዋል። ጥሩ መስራት አለብን። ለህልማችን ከለፋን ከጣርን ማንም ሰው የለፋበት መድረስ ይችላል። ምንም ነገር ማድረግ ይቻላል በዚህ ምድር ላይ። ዛሬ ገና ጅማሬ ላይ ነኝ እኔ። ገና መጀመሬ ነው። ግን ምንም ነገር ማድረግ ይቻላል። ብዙ ነገር መስራት ይቻላል። አዎ እዚህ ሀገር ፊልም ስኩል ውስጥ ልገባ ነው ወይ ፊልም ውስጥ ልገባ ነው ስትል የሚነሱ ተጓዳኝ እንትኖች አሉ። ሰውም ከጎንም የሚልህ ነገር ሊኖር ይችላል። ጥቁር ነህ፣ ቋንቋ አትችልም፣ አክሰንት አለህ፣ የሌላ ሀገር ዜጋ ነህ፣ እሱ ሁሉ ይመጣብሃል። የሉም ለማለት አይደለም፣ እነሱ እንዳሉ ሆነው ግን በትምህርት የተደገፈ እንደምታውቀው ኒውዮርክ ፊልም አካዳሚ ስኩል ነው ትምህርት ቤት ሄጄ የተማርኩት። በተዋናይነት ነው ዲግሪን የመጀመሪያ ዲግሪን ያዝኩት። እና ማንም ሰው መሆን መድረስ ያለበት ቦታ ላይ መድረስ ይችላል። ትልቁ ውሳኔው ምን ያክል ኮሚትመንት ወይም ምን ያክል ህልማችን ለማሳካት እኛ ቁርጠኞች ነን ነው። ብዙ ፈተና አለው። ቀን እየሰራ ማታ እየተማርክ ወይም ማታ እየሰራ ቀን እየተማርክ ብዙ አዲሽን አድርገህ ብዙ ነው የምታገኘው። አይሆንም ተብለህ ነው የምትመለሰው። ያ ማለት ግን አይሳካም ማለት አይደለም። ማድረግ ይቻላል። በዚህ ምድር ላይ ማድረግ የማይቻል ምንም ነገር የለም። እኔ በበኩሌ እያረኩት ያለው አንድ አስተዋጽኦ አለ። እንደምታውቀው በቅርብ ሀበሻ ፊልም አሶሲሽን የሚል መስርተን ሎስ አንጀለስ ውስጥ ከአራት ጓደኞቼ ጋር የአለብንን የፊልም ከሌሎች ሀገር ጋር ስታንዳርድ ጋር መወዳደር መቻል አለብን። የኢትዮጵያን የፊልም ኢንዱስትሪ በሆሊውድ ስታንዳርድ እንዴት ነው ማሳደግ የምንችለው ብዬ ከተወሰነ ዓመታት በፊት አስብበት ነበር ይሄንን። እና እንደምታውቀው ብትንትን ብለን ነው እዚህ ሀገር የምንኖረው ብዙ እንትን የለም። እና እንደ አጋጣሚ ሆነው የዛሬ ዓመት ፓን አፍሪካ ፊልም ፌስቲቫል ካስት ያደረግኩበት ካስቲንግ ዳይሬክተር ወይም ፊልም አክተረሶች መራጭ ሁኜ የሰራሁበት ፊልም ፓን አፍሪካ ፊልም ፌስቲቫል ገብቶ ነበር። እና ለዛ ስሄድ የሆኑ አሁን አብረውኝ የሚሰሩትን የስራ ባልደረቦችን እነሱን አገኘውኝ። ከእነሱ ጋር ተገናኘን እና ሀሳቤን ነገርኳቸው። እናንተን እዚህ ያላችሁ እኔ እዚህ እኖራለሁ፣ አንተዋወቅም፣ ግን አንድ አሶሲሽን ብንመሰርት እና ትልቅ ነገር ለሀገራችን አሻራ ጥለንስ ብናልፍ። እነሱም ሀሳቤን በጣም ወደዱት። ከተመሰረተ አሁን ማርች 4 አንደኛ ዓመቱን ይይዛል የሀበሻ ፊልም አሶሲሽን። የአሶሲሽን ትልቁ ዓላማ በፊልም ኢንዱስትሪ ውስጥ ተሰማርተው የሚሰሩ የትም ዓለም ላይ ያሉ ሆርን አፍሪካ ወይም የቀንድ አፍሪካ በሙሉ ኢትዮጵያዊ፣ ኤርትራዊ፣ ሶማሊያ፣ ጅቡቲ እና ሆኖ አራት የቀንድ አፍሪካዎች እነሱ ተሰብስበው ያለ ነው። በአንድ ላይ የፊልም ኢንዱስትሪያችን እንዴት ማሳደግ አለብን? እንዴት ነው እኛስ አሁን ለምሳሌ እንውሰድ ሆሊውድ፣ አሜሪካ ሆሊውድ አለ፣ ህንዶች ባሊውድ ብለው አላቸው፣ ናይጄሪያዎችም እንደዛው። እኛስ እንዴት ነው የእኛን ሀገር የፊልም ኢንዱስትሪ መታደግ የምንችለው? እዚህ ሀገር ተምረን እውቀቱን ወስደናል ካልን እንዴት ነው ተሰባስበን መስራት መቻል ያለብን? ፊልም ውስጥ አንድ የፊልም ስራና ገበሬ አንድ ነው ብዬ አስባለሁ። አንድ ገበሬ ብቻውን ማረስ አይችልም። ሁለት በሬ ያስፈልገዋል፣ ማረሻ ያስፈልገዋል፣ ቀንበር ያስፈልገዋል፣ ሞፈር ያስፈልገዋል፣ ጎልጓይም ያስፈልገዋል። የፊልምም ስራ እንደዛው ነው። ጸሐፊ ያስፈልገዋል፣ ፕሮዲውሰር ያስፈልገዋል፣ ዳይሬክተር ያስፈልገዋል፣ ተዋናይ ያስፈልገዋል። በጣም ብዙ አሉ፣ ሌሎችም ክሮዎች አሉ የሚያስፈልጉ እና ከአንድ ላይ መስራትን በኢትዮጵያዊ ባህል ከአንድ ላይ መብላት ባህላችን ነው። ከአንድ ላይ መስራትስ ባህል አድርገን ይዘ ነው ይሄንን የፊልም ኢንዱስትሪ አሁን ጥሪ ለሁሉም ሰው ነው ጥሪ በዛውን እያቀረብ ካለው ማንኛውም የፊልም ኢንዱስትሪ ውስጥ የፊልሙ ስራ ውስጥ የተሰማራ ሁሉ ሜምበር መሆን ይችላል፣ አባል መሆን ይችላል። ይህንን የፊልም ኢንዱስትሪ አሳድገን እንዴት ነው እኛ ስራዎቻችን እየሰራን ለኦስካር የምናቀርበው? እኛ በኢትዮጵያ ውስጥ በጣም ያልተነገረ በጣም ብዙ ታሪክ አለ። የታሪክ ባለሀብቶች ነን። ታሪካችን ግን አልተሰራም። ድግግሞች ስራን እየሰራን ያለ ነው። ስለዚህ እዚህም አሁን እኔ ለምሳሌ ወይ እኔ የኢትዮጵያ ፊልም አለ ደግሞ የኢትዮጵያ ፊልም ከምንል እውቀት ያለውም እውቀት የሌለውም ውጭ ላይ ቆመን ከጃጅ ከምናረግና ከምናንቋሽሽ አብረን ገብተን አብረን ሰርተን የፊልም ኢንዱስትሪያችን እና ታሪክ ሰርተን ማለፍ እንችላለን ብለን አስበን የሀበሻ ፊልም አሶሲሽን መስርተናል። ሀበሻ ፊልም አሶሲሽን ብለው ፋሎ ማድረግ ይቻላል። ኢንስታግራም አለን፣ ፌስቡክ አለን፣ ዌብሳይት አለን፣ ኢሜይል አለን። ማንኛውም ሰው ኢሜይል ቢያደርግልን ኢሜይሉን ለመመለስ ዝግጅዎች ነን።
አድማጮቻችን፣ ከደራሲና የፊልም ባለሙያ ኤልሳቤጥ አደመ ጋር የጀመርነውን ቆይታ እንመለስበታለን። ላፍታ አጫጭር ዓለም አቀፋዊ ኪናዊ ወሬዎችን እናቀብላችሁ። ሀገር አቀፍ እንቅስቃሴዎች በኮቪድ-19 ምክንያት በተገደቡባት እንግሊዝ ለወትሮ በሺዎች የሚቆጠሩ ሰዎች ይሳተፉባቸው የነበሩ የፋሽን ትርኢቶች አቀራረብ ወደ በይነ መረብ ትርኢትነት እየተቀየረ ነው። ዘንድሮ ላይ ከመቶ በላይ የሆኑ የወንዶችና ሴቶች አልባሳት አምራች ድርጅቶች የፋሽን ትርኢታቸውን በኢንተርኔት መስኮት በኩል ለተመልካቾች ለማቅረብ ወስነዋል። ለፋሽን ኢንዱስትሪው ፈታኝ ቢሆንም ለጊዜው ተመልካቾች ከቤታቸው ወንበር ንቅንቅ ሳይሉ ዓለም አቀፍ ሞዴሎች የሚሳተፉበትን ትርኢት እንዲያዩ ይሆናል። ፓራሳይት የተሰኘው የኮሪያ ፊልም የአሜሪካን ግዙፍ የፊልም ሽልማት ኦስካርን ባሸነፈ በዓመቱ ሌላ በኮሪያ ቋንቋ የተሰራ አዲስ ፊልም አብዮት እየፈጠረ ነው። ማይናሪ የተሰኘው ፊልም መቼቱ የ1980ዎቹ ዩናይትድ ስቴትስ ስትሆን በአርካንሳስ ግዛት ሕይወታቸውን ለማሻሻል በእርሻ ስራ ስለተሰማሩ የቤተሰብ አባላት ይተርካል። ከፓራሳይት ለየት ባለ መልኩ ይሄኛው ፊልም ቀረጻው የተከናወነውም ሆነ ንብረትነቱ የአሜሪካውያን ነው። ፊልሙ እስካሁን የጎልደን ግሎብስ ሽልማትን ጨምሮ የተለያዩ ሽልማቶችን አሸንፏል። በኢትዮጵያ ሀገር ውስጥ ቋንቋ በወጉ ያልተጻፈ ከ1921 እስከ 28 ያለው የኢትዮጵያ አቪዬሽን ታሪክ ላይ የሚያተኩር ፀሐይ የኢትዮጵያ አቪዬሽን አጀማመር የተሰኘ መጽሐፍ በካፒቴን ዘላለም አንዳርጌ ተጽፎ ገበያ ላይ ከሰሞኑ ውሏል። መጽሐፉ በዋናነት ፀሐይ የተባለችና በ1928 ኢትዮጵያ ውስጥ ተሰርታ አገልግሎት ከመስጠቷ በፊት በኢጣሊያ ወረራ ምክንያት ወደ ሮም የተወሰደች አውሮፕላንን የሚያስተዋውቅ ነው። አሁን የትና በምን ሁኔታ እንዳለችም በዝርዝር ይተርካል። ካፒቴን ዘላለም ስለ መጽሐፉ ከተናገሩት ጥቂቱን ስማ።
ባለፉት 85-86 ዓመት ውስጥ አውሮፕላን መልሰን አልሰራ ነው። ይቺ አውሮፕላን ስፔሻል የሚያደርጋት ኢትዮጵያ ውስጥ በመሰራቷ ነው። ከዛ በኋላ አውሮፕላን ምናልባት ተገጣጥሞ ሊሆን ይችላል፣ ግን አውሮፕላን አልተሰራም።
በቅርቡ ከወጡ አዳዲስ የኢትዮጵያ ሙዚቃዎች አንዱን በትንሹ ሰምተን ወደ ቀደመው ቆይታችን እንመለሳለን። ሙዚቃው ምነዋ ይሰኛል። ድምፃዊቷ ታምር ግዘው ናት። ገጣሚው ናትናኤል ግርማቸው፣ ዜማ ውጪ ደግሞ አንተ ነው ወራሽ። Thank you. ከጋቢና ቪኦኤ ጋር ስለሆናችሁ በእጅጉ እናመሰግናለን። የምሽት እንግዳችን ደራሲና የፊልም ባለሙያ ኤልሳቤት አደመና። ኤልሳቤት፣ በማህበራዊ ሚዲያዎች ላይ አጫጭር የፊልም ስራዎችሽን ለማየት ሞክሬ ነበረ። በቀደመው ጊዜ እንግዲህ ፊልሞችን ለመስራት የሚፈልጉ ሰዎች ከሚያቀርቧቸው ችግሮች መካከል አንዱ ትልቅ የገንዘብ ፍጆታ የሚፈልግና በትልልቅ ስቱዲዮዎች መደገፍ የሚፈልግም ዘርፍ ስለሆነ ያንን ለማከናወን ይከብደናል የሚል ነበረ። የማህበራዊ ሚዲያዎች መነሳት ወይም መጀመር አጫጭር ፊልሞችን ለመስራት ወይም በአጠቃላይ ፊልሞችን ቀለል ባለ መንገድ ለመስራት ምን ያክል እየጠቀመ ነው? ኢትዮጵያንስ እንዴት አድርገው አዲሱን የዘመን ትሩፋት መጠቀም ይችላሉ?
እሱ አሁን ለምሳሌ አንድ ምሳሌ ብንወስድ የኔ ፓይለቷን አይታታል፣ የ11 ደቂቃ ናት። በዶሜስቲክ አቢዩዝ የተነሳ ነው እና ትምህርት አዘል ነው። ፓን አፍሪካ ፊልም ፌስቲቫል እጩ ሆና ቀርባ ነበረ። እንግዲህ የ11 ደቂቃ ነው ተከታታይ ዌብ ሲሪስ ይባላል እዚህ ሀገር። ከ5 ደቂቃ እስከ 10-15 ደቂቃ ባሉት ውስጥ መስራት እየሰራ ላይክ ሶሻል ሚዲያ ላይ መለጠፍ ይቻላል። ትልቁ ነገር ምን ያክል ሰውን እናስተምርበታለን ነው። ገንዘብ ምን ያክል እንሰራበታለን ብለን የምንሰራ ከሆነ ለገንዘብ አይሆንም። ተብሎ ገንዘብ የሚያመጣ ስራ አይደለም። ግን ሙያው ኖሮን፣ ፍላጎቱ ኖሮን፣ ፓሽኑ ኖሮን ሰዎችን እንዴት ማስተማርና መርዳት መለወጥ እንችላለን ከሆነ ማድረግ እንችላለን። በጣም ቀላል ነው። ለምሳሌ 1-5 ጓደኛ ማቾች ቢኖሩ በአሁኑ ሰዓት እኮ በስልክ ኦስካር የተሸለመ ፊልም አለ። ላይክ ኦስካር ሽልማት የወሰደ በአይፎን የተቀረጸ ፊልም አለ። ዋናው በምን ተቀረጸ አይደለም፣ ዋናው መልእክቱ ነው። ምን አይነት ይዘት ይዟል፣ ምን አይነት መልእክት አለው፣ ምንድን ነው የሚያስተላልፈው ነው ዋናው ትልቁ ቁም ነገር፣ ጭብጡ ማለት ነው። ስለዚህ ማንም ሰው መስራት ይችላል። ድሮ በጣም ከባድ ነበር ፊልም መስራት። እውነት ለመናገር በጣም ከባድ ነበር። ካሜራ ያስፈልግሃል፣ በጣም ብዙ ትልልቅ መሳሪያዎች ያስፈልግሃል፣ ስቱዲዮ ያስፈልግሃል። አሁን ግን በስልክ መቅረጽ ትችላለህ። ሚዲያዎቹ ክፍት ናቸው። ለጥሩ ነገር መጠቀም ከቻልን ራሳችን ለመጥቀም፣ ሰውን ለመለወጥ፣ ሰውን የሚጠቅም ነገር ለመስራት ሚዲያዎቹ እያንዳንዱ ክፍት ናቸው። ምን ያክል ቁም ነገር እንሰራበታለን ነው ጥያቄ። አሁን እኔ ለምሳሌ ልውሰድልህ፣ ባርቴንደር ይባላል ፓይለቱ። ማንም ሰው ገብተህ ማየት ይችላል፣ ዩቲዩብ ላይ ያለ ባርቴንደር። ባርቴንደር በዶሜስቲክ አቢዩዝ ነው የሚያጠነጥነው። ግን ይሄ ጉዳት አሁንም አሜሪካ ውስጥ ተከትሎን የመጣ በኢትዮጵያዊ ብቻ አይደለም ይሄ ነገር ያለው፣ በየተለያዩ ማህበረሰብ ውስጥ ያለ ችግር ነው። ዶሜስቲክ አቢዩዝ አልኮሊዝም በሁሉም ያለ ነው፣ ኢትዮጵያዊ ብቻ አይደለም። ማንኛውም ሰው የተባለ በሙሉ በየሁሉም ሀገር፣ ማንኛውም ህብረተሰብ፣ ማንኛውም ህዝብ የሚሰራው ጥፋት ነው። ዶሜስቲክ አቢዩዝ ሚስቶቻቸውን፣ እጮኛቸውን፣ ልጆቻቸውን፣ ባሎቻቸውን አቢዩዝ የሚያደርጓሉ። በሱ ላይ የሚያጠነጥን ነው። ፓይለት ነው፣ ገና ተከታታይ ድራማ ይቀረዋል። እንደዛ አይነት ነገሮች እየሰራን ቲቪ ስቴሽኖች እንኳን ባይቀበሉን በዩቲዩብ ማስተላለፍ ይቻላል። ዩቲዩብ ደግሞ ጥሩ ስራ እየሰራ ከሄድ መከፈል ይችላሉ። ግን ታርጌታችን ገንዘብ ከሆነ ጥሩ ስራ መስራት አንችልም። አውቃለሁ፣ ሁላችንም ገንዘብ ያስፈልገናል። ያለ ገንዘብ ምንም መስራት አንችልም። ግን ፊልም ለእኔ የፊልም ኢንዱስትሪ ትልቁ ነገር ፊልም ውስጥ ማለት ፓሽንህ ነው። እኔም አለኝ ሌላ ስራ የምንሰራበት የቤት ክራይን ከፍዬ የማድርበት ሌላ ስራ አለኝ። በፊልም አይደለም የምስተዳደረው። ግን እኔ ፊልም በነፃ ስሪ ብትለኝ እሰራለሁ። ከፓሽኑ ነው ዋናው የሚያስፈልገው። በፓሽን የምንሰራው ከሆነ ውጤታማም፣ ሰክሰስፉልም፣ ትልቅ ነገርም፣ ለሆሊውድም፣ ለኦስካር እጩ የሚሆን ስራ ማድረስ እንችላለን። ግን ለገንዘብ ታርጌት አድርገን የምንሰራ ከሆነ ጥሩ ስራ መስራት አንችልም። እንደዚህ በቡድን ተሰባስበን እንትን ብለን አንተ የሆነ ነገር ዳይሬክተር እፈልጋለሁ፣ ፕሮዲውሰር እፈልጋለሁ፣ እንዲህ እፈልጋለሁ ተባብለህ ከአንድ ላይ ሆነክ ጥሩ ስራ፣ ኳሊቲ ያለው ስራ ሰርተን ለህዝብ እናቅርብና ሰው እናስተምርበት ብለው ጎላቸው እሱ ከሆነ በእርግጠኝነት በሁሉም ነገር ሰክሰስፉል መሆን ይችላሉ።
በደራሲነት፣ ተዋናይነት፣ የተዋናይ መረጣ ባለሙያነትና በመሳሰሉት ዘርፎች የራስሽን አሻራ እየተውሽ ነው። የመጪ ዘመን ህልምሽስ ምንድን ነው?
የመጪው ህልሜ በዚሁ እየቀጠሉ መስራት ነው። ምንም ስራ ሰርቻለሁ ብዬ አላስብም። አሁንም ቢሆን ገና ጀማሪ ነኝ እውነት ለመናገር። ግን የወደፊት ህልሜ እንደ እግዚአብሔር ፈቃድ አሁን የጀመርነው የፊልም አሶሴሽን አለ። እሱንን በትልቅ ሰርቶ በዓለም ደረጃ እሱንን ወደ ትልቅ ስቱዲዮ፣ ወደ ትልቅ የፊልም ፌስቲቫል እንትን አድርጎ በትልቅ ትልልቅ ተነግሮ የማይታወቅበት ለኢትዮጵያ ያስፈልጋል ብዬ የማስበውን እንደ ባለሙያነት አሻራ ጥሎ ማለት ሰዎችን ያስተምራል ብዬ የማስበውን ስራ መስራት የስራ አብሮ የመስራትን ስራ አዳብሮ በሀገራችን ትልቅ በፊልም ኢንዱስትሪ እንድትታወቅ የሀገራችን ጥሩ ገጸ ባህሪዋን ለዓለም አውጥቶ ማሳየት ብዙ ነገር ይጠበቅብኛል። እንደ አንድ ባለሙያ ማለት ነው። እንደ ግለሰብም ቢሆን ብዙ ነገር ሰዎችን ማስተማር ፈልጋለሁ። ትላንት የመጣንበትን ህይወት ዞር ብለን አንገት የተሰራው ለማያ ነው እና ዞር ብለን ማንነታችን ምንድን ነው መዛው ፈልጋለሁ። ምክንያቱም እርስ በርሳችን ተደጋግፈን ካደግን ዛሬም ነገም ወደፊትም አገራችን መቀየር ሁላችንም ኃላፊነት ያለብን፣ ታሪካችን የማሳደግ ሁላችንም ኃላፊነት አለብን። ትልቅ ስራ ሰርቶ አሻራ ጥሎ ማለፍ ሁላችንም አለብን። እንደ ዜጋ መጡ ተመልሰው ሄዱ ሳይሆን ምንድነው እኔ የሰራሁት፣ ምንድነው እኔ የምሰራው፣ ምንድነው እኔ የማበረክተው። ሁላችንም ያቅማችን ነው። በአቅማችን የቻልነውን ነገር ጥሩ ስራ ሰርቶ ጥሩ ነገር ማበርከት እፈልጋለሁ።
መጽሐፍሽ ቢዮንድ ሰንራይዝ የሚጀምረው ሳራ የግሏን የቤት ውስጥ ትርኢት ለቤተሰቦቿ በምታሳይበት ትዕይንት ነው። መጽሐፍሽ ወደ ፊልም ይቀየር ቢባል ግን በየትኛው የመጽሐፍሽ ትዕይንት እንዲጀምር ትፈልጊያለሽ?
እውነት ለመናገር መጽሐፌም ወደ ፊልም ባይዘወይ ዶክሜንታሪ ፊልም ለመስራት መንገድ ላይ ነኝ፣ ጉዞ ላይ ነኝ። ከባለሙያዎች ጋር አብረን ያው ከእነሱ ጋር መስራት ጀምረናል። የመጀመሪያው ዶክሜንታሪ ፊልም ነው። ከዛ ፊልሙንም ለመስራት ያው ስክሪፕቱ ስራ ላይ ነው ለመስራት ማለት ነው። እውነት እንደ መጽሐፉ እንዳለ መጀመሪያው የሚጀምረውም ከኢትዮጵያ ቢሆን ምርጫዬ። እሱ እንግዲህ ከባለሙያ ጋር ተማክሬ የምወስነው ውሳኔ ነው። አሁን መናገር የምችለው ነገር አይደለም፣ ግን ውስጥ ፍላጎቴ ከኢትዮጵያ ነው የሚጀምረው። ፊልሙ ሲጀምር እንደዛ ነው እንዲጀምር የምፈልገው። ምክንያቱም ይህንን ማድረግ የምፈልገው ብዙ ጊዜ ኢትዮጵያ ውስጥ ሳልናገር ማለፍ የማልፈልገው አንድ ነጥብ ልጆቻችን እንዲሆኑ የምንፈልገው እኛ እንዲሆኑ የምንፈልገው እንጂ እነሱ መሆን የሚፈልጉትን እንዲሆኑ አይደለም። ለምሳሌ አንድ ልጅ አንድ አባት ይመጣና የከሌ ልጅ ዶክተር ሆነ፣ የከሌ ልጅ ኢንጂነር ሆነ፣ የከሌ ልጅ እንደዚህ ሆነ ሲባል ኦኬ ደስ ብሎ ሲያወራ ስንሰማ አባቴ ኢንጂነር በሆንለት ነው የሚወደው፣ ወይም ደግሞ አባቴ ዶክተር በሆንለት ነው የሚወደው፣ ወይም አባቴ እንዲሆንለት ነው የምወደው ብለን ያንን ፍላጎት ይዘን እንሄድና የራሳችን ህልም እንረሳዋለን፣ የራሳችን ህልም እንገለዋለን። በህፃናታቸው ልጆቻችን መሆን የሚፈልጉትን ነገር ብናቀላቸውና ብናግዛቸው ከጎናቸው ብንሆን ልጆቻችንን አበርትተን መሆን የሚፈልጉትን ሰው እንዲሆኑ እናደርጋቸዋለን። አርቲስት እንዲሆኑ ለማለት ፈልጌ አይደለም። ማንኛውን መሆን የሚፈልጉትን ነርስም ይሁኑ ፖሊስም መሆን ይፈልጉ፣ ወታደርም መሆን ይፈልጉ፣ ዶክተርም መሆን ይፈልጉ፣ ግን ከልጅነታቸው የተቀረጸውን በልጅነታቸው እንደዚህ መሆን ይፈልጋለሁ የሚሉትን ነገር አንዳንዴ እንደ ቁም ነገር ቆመን ብናየው፣ ልጆች ናቸው አይ ደግሞ የልጅ ህል ብለን ከምንል ቆመን ብናየው ትልቅ አስተዋጽኦ ይኖራል ብዬ አስባለሁ።
ኤልሳቤጥ አደመ፣ ቀሪ ዘመንሽ በስኬት የታጀበ እንዲሆን እመኝልሻለሁ። የቪኦኤ የጋቢና መዝናኛ እንግዳ ስለሆንሽ በእጅጉ አመሰግናለሁ። መልካም ቀን ይሁንልሽ።
አመሰግናለሁ። እኔም ከልብ አመሰግናለሁ እንግዳ አድርጋችሁ ስለጋበዛችሁ።
አድማጮቻችን አብረን ስላመሸን ደስ ብሎናል። ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብታሙ ስዩም የቸር ምሽት እንዲሆንላችሁ እመኛለሁ። የሳምንት ሰው ይበለን።